በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህን አስተምሮ ከመጀመራችን በፊት ሕይወት ከባድ ሰልፍና ፈተና ሆናባቸው የራሳቸውንና የብዙ ወገኖቻቸውን ኑሮ ለመለወጥና ትርጉም ለመስጠት ድህነትን ለማሸነፍና እንደ ሰው ለመኖር በማሰብ በባዕድ አገር ለዓመታት ከኖሩ በኋላ በተለይም በቅርቡ በሳውዲ አረቢያ ጭካኔ በተሞላበትና አረመኔያዊ በሆነ መንገድ ሕይወታቸውን ላጡ በየመንገዱ ደማቸው እንደ ዋዛ የፈሰሰውን ወንድሞቻችንና እህቶቻችንን እንዲሁም ሰብአዊ ክብርን የሚነካ ድርጊት የተፈጸመባቸውን ሁሉ በጸሎታችን እንድናስባቸው እማጸናለሁ። እግዚአብሔር አምላካችንና ፈጣሪያችን በሥጋ ለሞቱት የዘላለም ረፍትን፣ በሐዘን ላይ ላሉት ፍጹም መጽናናትን፣ ለታመሙት ፈውስን ይስጣቸው። አገራችንን በምሕረቱ ጐብኝቶ ምድራችንም ፍሬ እንድታፈራና የስደት ታሪካችን እንዲያበቃ ያደርግ ዘንድ መልካም ፈቃዱ ይሆነልን፣ አሜን። የተወደዳችሁ ወንድሞችና እህቶቼ፣ ለዛሬው አስተምሯችን መሪ ቃል አድርገን የምንወስደው ሐዋርያው ቅዱስ ጳውሎስ ለቆላሲስ ምዕመናን ከጻፈው ጦማር የተወሰደ ነው። ከክፉ ባሕርያችሁ የተነሣ ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁም ጠላቶች ነበራችሁ፣ አሁን ግን ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በኩል አስታረቃችሁ። የሐዋርያው ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 1 ቁጥር 21ና 22። አሁን ያለንበት የአስተምሮ ዘመን ይህኛው ሰንበት ዘቅድስት ተብሎ የሚጠራው ነው። ቀደም ብለን እንዳልነው ለዚህ ሰንበት መንፈሳዊ ምግብ የሆነን ዘንድ የወሰድነው ይህ የቅዱስ ጳውሎስ ሐዋርያ መልእክት ጥልቅ የሆነ ትምህርትን፣ ጥልቅ የሆነ መንፈሳዊ ምግብን ይሰጠናል። የቅዱስ ጳውሎስ መልእክት አማኞችን፣ የሰውን ልጅ በአጠቃላይ በእግዚአብሔር ፊት አንድ ግልጽና ወሳኝ የሆነ ምርጫ እንዲያደርጉ የሚጋብዝ ነው። ሐዋርያው ቀደም ብለን እንዳየነው የነበረውን ሕይወታችንን ያለፈውን ሕይወታችንን ቀድሞ እንኖርበት እንመላለስበት የነበረውን መንገዳችንን ወደ ኋላ መለስ ብለን እንድናይ ብቻ ሳይሆን በዚያ መንገድ፣ በጥፋት መንገድ ወደ ዘላለማዊ ሞት ከሚወስደው ጎዳና እግዚአብሔር ወዶና ፈቅዶ ልዩ በሆነ ጥበብ እንዳዳነን ጭምር ይናገራል። ስለዚህ ጥሪው ምርጫ እንድናደርግ ብቻ ሳይሆን የእግዚአብሔርንም ዘላለማዊ ፍቅሩን የሚያሳይ መልእክት ነው። እግዚአብሔር ወዶና ፈቅዶ ልዩ በሆነ መንገድ ሰውን ከወደቀበት አዘቅት ውስጥ አውጥቶ ወደ ቀድሞ ክብሩ እንደመለሰው፣ አሁን ግን ይላል ሐዋርያው ነውርና ነቀፋ የሌለባችሁ ንጹሐን ሆናችሁ ቅዱሳን ሆናችሁ በፊቱ እንድትመላለሱ በክብር እንድትኖሩ በብርሃን እንድትኖሩ በክርስቶስ በልጁ መሥዋዕትነት እናንተን ከራሱ ጋር አስታረቀ። ከክፉ ባሕርያችሁ የተነሣ፣ ከአመፀኛነታችሁ የተነሣ፣ ከእምቢተኝነታችሁ የተነሣ፣ ከበደላችሁም ብዛት የተነሣ ርቃችሁ ነበር። በአንድ ወቅት ከእግዚአብሔር ፊት ኰብልላችሁ ነበር። በቀጥታም ይሁን በተዘዋዋሪ በእግዚአብሔር ላይ አምጻችሁ ነበር። አሁን ግን ድኅነት መጥቷል። እግዚአብሔር ይህን የመዳኛውን መንገድና ዕድል አመቻችቶ ሰጥቷችኋል። የእርቅ ጊዜ ሰጥቷችኋል። ወደ ሕይወት ጠርቷችኋል። ወደ ሰላሙ አምጥቷችኋል፣ ወደ ብርሃን። ስለዚህ ጊዜው ሳያልፍ፣ የመዳኛው ወቅት ሳያልፍ፣ ዕድሉ ሳያመልጥ፣ ቀኑ ሳይመሽ ወይም ለሌላ ሰው ሳይሰጥ ምርጫችንን እንድናስተካክል የእግዚአብሔር ጥሪና ፍቃድ መሆኑን ነው ሐዋርያው የሚያስረዳን። ለቆሮንቶስ ምዕመናንም የጻፈላቸው ይህንኑ ነው። የመዳን ሰዓት አሁን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2። ይህ የመጽሐፍ ክፍል አቋማችንን እንድንለይ ያግዘናል። ደጋግሜ መላልሼ ይህንን ቃል አመጣዋለሁ። ምርጫ እንድናደርግ፣ ወሳኝ የሆነ ምርጫ፣ መስመራችንን እንድንለይ። ስለዚህ ሐዋርያው ይህንን መልእክትን የሚያስተላልፈልን ወገናዊነታችን ከእግዚአብሔር ጋር መሆን አለመሆኑን እንድንመረምር ይረዳናል። የሐዋርያው መልእክት ግልጽ ነው። በፊት እንዲህ ነበራችሁ፣ እንዲህ ትመላለሱ ነበር። አሁን ደግሞ በእግዚአብሔር ምሕረት፣ በእግዚአብሔር ቸርነት፣ በእግዚአብሔር ታጋሽነት ከሁሉም በላይ እንዲህ ወደ ቅድስና ወደ ብርሃኑ መጥታችኋል። ስለዚህ ያለፈውንና የአሁኑን ሕይወታችን ምን እንደሚመስል ሐዋርያው ቁልጭ አድርጎ አስቀምጦታል። አሁን የእኛ ድርሻ ታዲያ ምንድን ነው? የእኛ ድርሻ ወደፊትስ እንዴት መቀጠል እንደምንፈልግ፣ በየትኛው መንገድ ነው መመላለስ የምንችለው? አሁን ሁለቱንም ሞክረነዋል፣ ያለፈውንም አሁን ያለንበትንም። ስለዚህ የትኛው ነው የሚያዋጣን? ነው በየትኛው ሕይወት መመላለስ ትሻላችሁ ነው የሚለው ሐዋርያው። ምን ደረጃ ላይ ነው ታዲያ ያለ ነው? የተወደዳችሁ ሕዝበ እግዚአብሔር፣ ሕይወታችን እንዴት ነው? እምነታችንስ ምን ያህል ጠንካራ ነው? ፍቅራችንስ? መንፈሳዊነታችን በአሸዋ ላይ ወይስ አለት በሆነው ክርስቶስ ላይ ነው የተመሠረተው? የእምነት ቤታችንን ምን እና ማን ላይ ነው የገነባ ነው? እነዚህን በየቀን ሕይወታችን ደጋግመን መላልሰን ልንጠይቃቸው የሚገባ ነው። በጠዋት ማታ ጸሎታችን ላይ ምን ላይ ነው የገነባ ነው የእምነት ቤታችንን? መንፈሳዊነታችን ሀብታችን ላይ ወይስ አንዳንድ የምንታበይበት ወይም ወንዝ የማታሻገርና እንደው ከሰው በላይ እንድንሆን የምንታበይባት ትንሹ እውቀታችን ላይ ነው? የእውቀት ባለቤት እግዚአብሔር ነው፣ የተቀበልነውም ከእርሱ ነው። ግን እውቀት የእግዚአብሔርን ስፍራ ሊይዝ አይገባም። እውቀት እግዚአብሔርን አይተካም፣ ያለን ሁሉ የተቀበልነው ነውና። እንግዲህ የሚያዋጣን የቱ ነው? ምን ላይ ነው እምነታችንን መመስረት ያለብን? ጣፋጩና ትክክለኛው ትርጉም የሚሰጠውስ የትኛው ነው? ቀምሰን ማየት የሚገባን ማንን ነው? መዝሙረኛው ዳዊት ይህን ከዘመናት በፊት ዘምሮታል። እግዚአብሔር ቸር እንደሆነ ቅመሱ እዩም በማለት መዝሙር 33 በቅንፍ 34 ቁጥር 8 ላይ በእርሱም ይላል ይኸው ዳዊት፣ በእርሱም የታመነ በእርሱም የተደገፈ ሰው ምስጉን ነው። እስቲ እግዚአብሔርን ቀርበን እንየው። ታዲያ ግብዣው ይሄ ነው፣ የሐዋርያው ግብዣ። እንቅረበው። እስቲ በረከቶቹን እንደገና እናጣጥማቸው። እስቲ እግዚአብሔርን እንለማመደው፣ እናናግረው በቅርበት። እንደ ሰነፍ መልእክተኛ በሩቅ ቆሞ መናገር ሳይሆን፣ በሩቅ ቆሞ መልእክት እንዲህ እንዲህ ነው ብሎ ሮጦ መመለስ ሳይሆን፣ በቅርብ ተጠግተን። ምክንያቱም ይህ መለማመድ ለፍርድም ያመቸናል፣ ለማመዛዘን፣ የትኛው እንደሚሻለን ለማረጋገጥ፣ ለመምረጥ። ቀደም ብለን እንዳልነው ወደ ውስጣችን እንድንመለስ ይፈልጋል እግዚአብሔር፣ ራሳችንን እንድናገኘው። ራሳችንን ካላገኘን መለወጥ ከባድ ነው። የተወደዳችሁ ሕዝበ እግዚአብሔር፣ ራሳችንን ካላወቅን፣ ቢያንስ የት ምን ላይ ቆመን እንዳለን ካላወቅን፣ እንለወጥ ብንል እንደው ከንቱ ልፋት ነው። ከምንድን ነው የምንለወጠው? የትኛውን ድካማችንን ነው? ለዚህ ነው ወደ ውስጣችን ወደ ጓዳችን መግባት የሚያስፈልገው፣ ከውስጥ ቆፍሮ ለማውጣት የተደበቀውን እኛነታችንን። በዚህ ጥረታችንም እግዚአብሔር ያግዘናል። ምን እንዳጎደልን ለማወቅ በምናደርገው አስተንትኖ፣ በምናደርገው የግል ጸሎት፣ የምስጢራት ተሳትፎ ውስጥ የእግዚአብሔርን ድምፅ እንሰማለን። መልአኩንም ልኮ ይናገረናል። ልክ የኤፌሶን ቤተ ክርስቲያን አገልጋይን እንደ ተናገረውና የቱ ጋር እንዳጎደለ እንደ ጠቆመው፣ ይህን የኤፌሶን ቤተ ክርስቲያን አገልጋይ በቀድሞ ሕይወቱና በሐዋርያዊ አገልግሎቱ በትዕግስቱም ጭምር አመስግኖታል። ነገር ግን አንድ መሠረታዊ ነገር አጉድሏል። ስለዚህ ነቅፎታል። የቀድሞውን ፍቅርህን ትተሃል በማለት ራእይ 2 ቁጥር 4 ላይ የቀድሞውን ፍቅሩን ወደ ጎን ትቶታል። ሐዋርያው አገልግሎቱ አልተነቀፈም፣ ትዕግስቱ አልተነቀፈም። ግን በፍቅር ላይ የተመሠረተ አገልግሎት ስላልነበረ የቀደመውን ፍቅርህን ትተሃል አለው። የክርስትና ምልክቱ ነው ፍቅር። የክርስትና መለኪያው ነው፣ መሠረታዊውን ነገር ነው ይህ አገልጋይ ያጎደለው። ስለዚህ ወደ ውስጡ ተመልሶ ያጎደለውን ነገር ደግሞ እንዲያይም ተጠርቷል፣ ተጋብዟል። እግዚአብሔር ልብ ብለን ካየን ካስተዋልን በተግሣጽ ብቻ አላቆመም። በዚህ በዮሐንስ ራእይ ላይ የምናነበው ምዕራፍ 2 ቁጥር 4 ወደታች ወረድም ስንል ነቅፎ ብቻ ዝም የሚል አምላክ አይደለም። ስህተትን ነግሮ ከዚህ በኋላ ሥራ ያውጣ የሚልም አይደለም። እንደገና እድል ይሰጣል፣ ምርጫ እንድናስተካክል፣ እንድንመርጥ፣ እግዚአብሔር መንገድን ሁሉ ያመቻቻል፣ ጊዜን ይሰጣል፣ እድሜን ይሰጣል። ግን እድሜያችንን ጊዜያችንን እንድንሰራበት ነው እንጂ የሚሰጠን እንዲሁ እንድናባክነው አይደለም። እያንዳንዷ ደቂቃ ከእግዚአብሔር የምትሰጠን ዋጋ አላት፣ የምንጠየቅባት ነች። እግዚአብሔር መንገድ ያመቻቻል፣ ጊዜ ይሰጣል። ይህን አገልጋይ ስለዚህ መከረው፣ የቀደመውን ፍቅርህን ትተሃል። ሲመክረውም ቀጥሎ ምንድን ያለው? እንግዲህ ከወዴት እንደወደቅህ አስብ፣ ከፍቅር ገበታ ተነስተሃል ማለቱ ነው። ንስሐም ግባ። ንስሐም ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። ስለዚህ ንስሐ ከገባህ ወደ ሕይወት ትመለሳለህ ነው። ራእይ 2:5 እግዚአብሔር እስከ መጨረሻዋ ሰዓት ይጠብቀናል። ባለፈው ትምህርታችን ልትጠፋ የተቃረበችውን ጧፍ አያጠፋትም ብለን ነበር። በምርጫችን ካልጠፋን በስተቀር እግዚአብሔር የምትንጨላጨለውን ተስፋ ሊያጠፋት ፍቃዱም ምኞቱም ዓላማውም አይደለም። ነገር ግን ምርጫችን አሉታዊ ከሆነ ውጤቱም አሉታዊ ይሆናል፣ ጥፋት ይሆናል ማለት ነው። ንስሐ ካልገባህ መጥቼ መቅረዝህን ከቦታው እወስድብሃለሁ። ስለዚህ የእግዚአብሔርን አካሄድ ተመልከቱ። ይወቅሳል፣ መውጫ መንገዱን ያመቻቻል፣ ያግዛል። በምርጫችን ግን ንስሐ ማንገባ ማንለወጥ ከሆነ ያንን ብርሃን ከእኛ ወስዶ ለሌላው ይሰጠዋል። ራእይ 2:5 ላይ ነው። ያ ትተማመንበት የነበረ ነገር ሁሉ ያዋጣኛል፣ ከእግዚአብሔር ተለይቼ ከእግዚአብሔር ርቄ ይሆንልኛል፣ ይሳካልኛል፣ በራሴ ጉልበት አሟለዋለሁ ያልከው ሁሉ ባዶ ይሆናል ማለት ነው። ሰበሰብኩ ያልከው እንደገና ይበተናል፣ እንደ ደመና በትንቱን ይወጣል፣ መና ትቀራለህ ማለት ነው። ንስሐ ካልገባህ መጥቼ መቅረዝህን ከቦታው እወስዳለሁ። ምርጫ ካላደረግ በመረጥከው ትዳኛለህ ማለት ነው። ንስሐን ለሚወድና ለመመለስ የሚሻ ከልብም ለተጸጸተ ግን እግዚአብሔር ሁል ጊዜ ቸር ነው። በሰው ዘንድ አስፈሪና ከባድ አሳፋሪ የሚባለውን ኃጢአት እንኳ ይቅር የሚል አምላክ ነው፣ ይቅር ይላል። እንደ ሰው በጉቦ ወይም በይሉኝታ ተገዶ ሳይሆን ይህ አምላክ በመለኮታዊ ፍቅሩ በመሐሪነቱ ወደ ራሱ መልሶናል፣ ወደ ራሱ አቅርቦናል። ሁሉን በምሕረቱ አይቶ ስንበድል የዋልነውን አመሻሽ ላይ ይቅር እያለ ከመተኛታችን በፊት ረስተን እንኳን ይቅር በለኝ በበደሌ ሳንለው እንዲሁ ዝም ብለን ወደ መኝታችን እንኳን ስንሄድ አየው አመሻሽ ላይ ኃጢአታችሁን ደምስሻለሁ ብሎ በሰላም ያሳድረናል። ዕዳችንን እየሰረዘ ይቅር እያለ ወደ ብርሃን አምጥቶናል። ስላልበደልን አይደለም፣ ወይም ቅጣት የማይገባን ሆነን አይደለም፣ መሐሪ ስለሆነ ብቻ ነው። ታዲያ እንዴት ነው ወደ ጨለመው እንደገና ወደ ጥልቁ ለመመለስ የሚዳዳን? እስቲ አንድ ጊዜ ቆም ብለን እግዚአብሔር ያደረገልንን እናስብ። የዋለልንን ውለታ እንይ። እስቲ ያ አንዳንዴ እንኳን በራሳችን ኃይልና እዚህ ግባ በማይበለው እውቀታችን ያመጣ ነው የሚመስለንን ሁሉ መለስ ብለን እንየው። ቀደም ብለን እንዳልነው ይህ አይነት አስተንትኖ ምን አይነት ምርጫ ማድረግ እንደሚገባን ይረዳናል። እንዲህ ካልሆነ ግን አውራ እንደሌለው የንብ መንጋ በየአቅጣጫው መቅበዝበዝ ብቻ ይሆናል ማለት ነው። ስንት ጊዜ በመንፈስ ወደ ቀራንዮ ተጓዝን? ወደ ቀራንዮም ተጉዘን ጌታችን ኢየሱስ ክርስቶስ መስቀሉን በተከለበት ደሙን ባነጠበበት ስፍራ ሆነን በጸሎት ተጋን። ስንት ጊዜ የእግዚአብሔርን ጉልበት ይዘን አልቅሰን ምሕረት ይቅርታ አግኝተናል? እስቲ እናስተውለው። ስንቴስ ነገሮች እንዲሳኩልን ለመነን? ሆኖልናል፣ ተሳክቶልናል፣ እግዚአብሔር መልስ ሰጥቶናል። ታዲያ ምርጫችን ምንድን ነው? አሁን ለምንስ አንዳንዴ ለእግዚአብሔር ጀርባችንን ለመስጠት እንቸኩላለን ወይም እንድናደርገው እንፈተናለን? ከእግዚአብሔር ለመሸሽ ተደርጎልን ሆኖልን ቀምሰን ካየን በኋላ ለምንድን ነው ውለታ ቢስ ለመሆን ልባችን የሚቸኩለው? የእግዚአብሔር ሰው እንደሆነው እንደ ኢያሱ እምነትና እርግጠኝነት የተሞላበት ምርጫ ማድረግ ተገቢ ይመስለኛል። ኢያሱ ለሕዝቡ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን አለ። መጽሐፈ ኢያሱ ምዕራፍ 24:15 የምታመልኩትን ዛሬ ምረጡ። ኢያሱ ሰለቸው የሕዝቡ ነገር። ህዝቡ አንዴ ወደ እግዚአብሔር አንዴ ወደ ጣዖት አንዴ ወደ ግራ አንዴ ወደ ቀኝ ሲያነክሱበት ትክክለኛ ኢየሱስን መንገድ አሳያቸው። በቃ ዛሬ እኔም ሆንኩ ቤቴ እግዚአብሔርን እናመልካለን። እናንተም የምታመልኩት ምረጡና ኃላፊነቱን በእጃችሁ ወሰዱ ተሸከሙት በትከሻችሁ አላቸው። ኢያሱ ወለታቢስ መሆን አልፈለገም። ቅዱስ ዳዊት እንዳለው የእግዚአብሔርን ቸርነት ቀምሶ ስላየው ከለጋስ እጆቹም በረከተን ስለተቀበለ ኢያሱ ምርጫውን አስተካከለ። ኢያሱ በልቶ ካጅ መሆን አልፈለገም። ምናልባት አንዳንዶቻችን እንደሆነው አይነት ከዚህ በፊት ብየዋለሁ፣ አሁን የሆነው በእግዚአብሔር እርዳታ ነው። ማንም ሰው ሲወለድ ይዞት የመጣው እውቀት የለም፣ ይዞት የመጣው ሀብት የለም፣ ምንም ነገር ባዶ እጃችን ነው ወደዚህ ዓለም የመጣ ነው። ከተወለድን በኋላ የተቀበልነው ነው። ሁሉም ትንሽ ጥረት አድርገን ይሆናል፣ ግን ያም ጥረት በእግዚአብሔር ኃይልና በእግዚአብሔር ስጦታ ውስጥ የተካተተ ነው። እሱ ነው እንደዛ እንድንሆን ያደረገን። አንዳንዴ ውለታቢስ እንዳንሆን እፈራለሁ፣ ተቀብሎ ካች እንዳንሆንም እሰጋለሁ። ለመቀበል የፈጠንን ለማመስገን የዘገየን እንዳንሆን እፈራለሁ። ምንም እንኳን ዓለም እግዚአብሔርን መምረጣችን ባያስደስታትም እሱን አጥብቀን መያዙ ያዋጣናል ብዬ አምናለሁ። መምረጥ ማለት ኃላፊነትንም መውሰድ ማለት ነው፣ ግን የማስፈራሪያ ቃል አይደለም። እግዚአብሔር በመረጥነው መንገድ እሱን በመረጥነው መጠን አጋዥነቱንም እገዛውንም ይሰጠናል። ሰውን ከእግዚአብሔር የሚያርቀው ሰይጣናዊ ሥራው ነውና ከህሊና የሚቃረን ሥራ ነውና ይህንን ለመጸየፍና ለመቃወም ድፍረቱ ይኖረን ዘንድ የግድ ነው። ለዚህም እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን። ፍቅሯን በልባችን ጣዕሟን ባንደበታችን ታሳድርልን። አሜን። ሰላም ወሰናይ።